ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። ዝግጅቶቻችንን እናስተዋውቃችሁ። ኢትዮጵያና ኤርትራ ለሁለት አስርተ ዓመታት የዘለቀውን አለመግባባት አቁመው ለሰላምና ለጋራ ብልጽግና እንደሚሰሩ አስታወቁ።
ፍቅር እንዴት ይደረጃል? እንዴት ያብባል? እንዴት በጋራ እንሰራለን በሚለው ጉዳይ እየተመካከርን እንደየአስፈላጊነቱ ለሁለቱም ሕዝቦች የምስራች የምናበስር ይሆናል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የተናገሩት ነው። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጽህፈት ቤት ኃላፊ አቶ የማነ ገብረአብ እንዲህ ብለዋል።
በመካከላችን ምንም ልዩነት፣ ምንም ያስተሳሰብ ልዩነት የለም። አንድ የሚያሳዝን የታሪክ ምዕራፍ ዘግተን ወደ አዲስ ምዕራፍ ገብተናል የሚል እምነት አለን።
በአሶሳ ከተማ በዛሬው ዕለት በተከሰተው ከፍተኛ ግጭት የአራት ሰው ህይወት ማለፉን ነዋሪዎች ሲናገሩ፣ ብሔራዊ የቴሌቪዥን ጣቢያው የአንድ ሰው ህይወት መጥፋቱን ዘግቧል።
እኔ በአይኔ ሰው ሲገደል አይቻለሁ።
ዩናይትድ ስቴትስና ኢትዮጵያ አዲስ የፈረሟቸው የንግድና የምጣኔ ሀብት ግንኙነት ስምምነቶችን በተመለከተ ዘገባ ይዘናል። በተጨማሪም በየመን የሚኖሩ ኢትዮጵያውያን በጦርነት መካከል የገጠሟቸውን ፈተናዎች አካተናል።
መሰረታዊ ቁሳቁሶች ወደ የመን እንዳይገቡ ሳውዲ አረቢያ ማዕቀብ ስታደርግ እንደነበር የሚያረጋግጥ መረጃ አምነስቲ ይዟል።
የጦርነት ትንሽ የለውም። ጦርነት ያው ጦርነት ነው።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በኤርትራና በኢትዮጵያ መካከል የነበረው ግንኙነት ከተቋረጠ ወዲህ ለመጀመሪያ ለሆኑ ንግግሮች የኤርትራ ከፍተኛ ልዑካን ቡድን አዲስ አበባ መግባቱ እንዳስደሰታቸው የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ ዋና ጸሐፊ ማህቡብ ማዕሊም አስታወቁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የወሰዱት ጥቅስ ደፋር ሲሉ የጠሩት ተነሳሽነት የጋራቸው የሆነ እጅግ የበዛ እሴት ያላቸው የሁለቱን አጎራባች ሀገሮች ወደ መጀመሪያ እርምጃ እንዳደረሳቸው የኢጋዱ ዋና ጸሐፊ መጠቆማቸውን ተቋሙ ዛሬ ያወጣው የመገናኛ ብዙሃን መግለጫ ይናገራል። የኢጋድ ዋና ጸሐፊ አምባሳደር ማህቡብ ማዕሊም አክለውም ለኢትዮጵያው ጠቅላይ ሚኒስትር ግብዣ አዎንታዊ መልስ ለሰጡት ለኤርትራው ፕሬዚዳንት ኢሳያስ አፈወርቂም አድናቆታቸውን ገልጸዋል።
የዩናይትድ ስቴትስ ከፍተኛ ፍርድ ቤት ትላንት የትራምፕ አስተዳደር በአምስት ሙስሊሞች የሚበዙባቸው ሀገሮች ላይ የደነገጉትን የጉዞ እገዳ እንዲጸና አድርጓል። ፕሬዚዳንት ትራምፕ አጨቃጫቂ ከሆኑት ፖሊሲዎቻቸው አንዱ ገቢራዊ ለማድረግ አስችላቸዋል ተብሏል። ፕሬዚዳንቱ በዩናይትድ ስቴትስ የኢሚግሬሽን ሕግ መሰረት በሀገሪቱ ብሔራዊ ጸጥታ ላይ ስጋት ከሚያሳድሩ የውጭ ሀገራት የሚደረገውን ጉዞ የመገደብ ሕገ መንግስታዊ ስልጣን አላቸው በሚል ነው ከፍተኛው ፍርድ ቤት 5-4 ድምጽ የወሰነው።
ከዚሁ ጋር በተያያዘ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሀገሪቱ የሕግ መምሪያ ምክር ቤት አባላት የሆኑት ሪፐብሊካናዊ የሀገሪቱ የኢሚግሬሽን ፖሊሲ ለመለወጥ የቀረበውን እቅድ ሀሳብ እንዲደግፉ ዛሬ አሳሰቡ። በሕግ መወሰኛው ምክር ቤት ያሉት ዴሞክራቶች ላይቀበሉት እንደሚችሉ ግን መተንበያቸው አልቀረም።
የደቡብ ሱዳን ፕሬዝዳንት ሳልቫኪር እና ተቃዋሚው ወገን ዛሬ በ72 ሰዓታት ውስጥ ገቢራዊ የሚሆን የተኩስ ማቆም ስምምነት ፈርመዋል። ሳልቫኪር እና የተቃውሞ መሪ ሪያክ ማቻር በሱዳን መዲና ካርቱም ፊት ለፊት ተገኝተው ከተነጋገሩ በኋላ በደቡብ ሱዳን መንግስት ተረጋግጧል። ስምምነቱ ለሰብአዊ ረድኤት መንገድ እንዲከፈት፣ እስረኞቹ እንዲፈቱ፣ ወታደራዊ ኃይሎች እንዲወጡ ጥሪ እንደሚያደርግና ሱና የተባለው የሱዳን የዜና አገልግሎት ዘግቧል። የአፍሪካ ህብረትና የምስራቅ አፍሪካ ክልላዊ ወታደራዊ ኃይሎች የተኩስ ማቆሙ ስምምነት መተግበሩን እንደሚከታተሉም ሱና ጠቁሟል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር
የተጀመረው የሰላም ሂደት በሀገሮቻቸው ከፍተኛ ደስታ መፍጠሩን የገለጹት ኢትዮጵያና ኤርትራ አሳዛኙ የታሪክ ምዕራፍ መዘጋቱን አስታውቀዋል። ትናንት ወደ አዲስ አበባ የገባው የኤርትራ መንግስት ከፍተኛ የልዑካን ቡድን በብሔራዊ ቤተ መንግስት የራት ግብዣ ተደርጎለታል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል።
የአዲስ አበባው ብሔራዊ ቤተ መንግስት ትናንት የሰላም አዳራሽ ሆኖ አምሽቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያና የኤርትራ ከፍተኛ ባለስልጣናት በአንጋፋው ድምጻዊ መሐሙድ አህመድ መሪነት ስለ ሰላም በጋራ ዘምረዋል። ትናንት ከሰዓት አዲስ አበባ የገባው የውጭ ጉዳይ ሚኒስትር ኦስማን ሳላህና የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የኤርትራ መንግስት የልዑካን ቡድን በዚሁ በብሔራዊ ቤተ መንግስት የራት ግብዣ ተደርጎለታል። ይህ የራት ግብዣ ስነ ስርዓት ግን ንግግሮች የተደረጉበት ሁለቱ ሀገራትም ከሰላም አንጻር ያላቸው አቋም በይፋ የተገለጸበት ጭምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ሀገራቸው ለሰላም ዝግጁ መሆኗን አብራርተዋል።
ከሁሉም ጎረቤቶች በተለይም ከኤርትራ ጋር ከፍተኛ የሰላም የእርቅ የይቅርታ ፍላጎት አለ። ምክንያቱም ጥላቻው፣ ስድድቡ፣ ብሽሽቁ አሁን ባለንበት እድሜ የሚያዋጣ ሆኖ አላገኘ ነው። በልጅነት እድሜ ብሽሽቅ ያምራል፣ ከፍ እያሉ ሲሄድ ደግሞ ልብ ያደክማል እና አሁን ባለው እድሜ ከኤርትራ ጋር ብሽሽቅ አንፈልግም። ፍቅር ነው የምንፈልገው። የናፈቀን አስመራ መተን ወንድሞቻችንን ማቀፍ መሳም ነው። ከዚያ በመለስ ያሉ ጥያቄዎች ለእኛ በጣም ትናንሽ ናቸው። ከፍቅር የሚተካከል ምንም መመዘኛ የለም። በፍቅር ከተግባባን ድንበር የምናሰምረው ሳይሆን የማያስፈልገን ሊሆንም ይችላል። በፍቅር ከተግባባን እዚያ ያለ የተረፈ ነገር ካለ እዚህ የምንካፈለው፣ እዚህ ደግሞ ካለ እዚያ የምንካፈለው ይሆናል።
ጠቅላይ ሚኒስትሩ በዚሁ ንግግራቸው ከኤርትራ ጋር የሚኖረው ግንኙነት መሻሻል ያለበት በፍጥነት መሆኑንና ለዚህም በር መከፈቱን ገልጸዋል።
አሁን የዛሬው ቀን ጥቁር መጋረጃ መቀደዱን ያሳያል። ከዚህ በኋላ ባለው ንግግር ፍቅር እንዴት ይደረጃል፣ እንዴት ያብባል፣ እንዴት በጋራ እንሰራለን በሚለው ጉዳይ እየተመካከርን እንደየ አስፈላጊነቱ ለሁለቱም ሕዝቦች የምስራች የምናበስር ይሆናል። አርቲስቶች መጪው መስከረም የምናከብረው አዲስ አበባና አስመራ ስለሆነ ከወዲሁ ዝግጅት እንድታደርጉ። ምጽዋ ላይ ወክ ማድረግ የናፈቃችሁ ኢትዮጵያውያን የኢትዮጵያ አየር መንገድ ስራ ስለሚጀምር እንድትዘጋጁ። ከኤርትራ ወንድምና እህቶቻችን ሲመጡ እንኳ ደህና መጣችሁ ብላችሁ እንድትቀበሉ።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ በበኩላቸው ከሁለቱ ሀገራት ግንኙነት አንጻር አዲስ ምዕራፍ መጀመሩን ነው የተናገሩት።
ዛሬ ስንገናኝ ከሀያ ዓመት በኋላ ነው የተገናኘ ነው። ግን ስንገናኝ ሀያ ዓመት ያህል እንዳልተገናኘን የሚመስል ነገር አልነበረም። ያለምንም ማቋረጥ አብረን እንደነበር ነው የተገናኘ ነው። ዛሬ በመሀከላችን ምንም ልዩነት፣ ምንም ያስተሳሰብ ልዩነት የለም። አንድ የሚያሳዝን የታሪክ ምዕራፍ ዘግተን ወደ አዲስ ምዕራፍ ገብተናል የሚል እምነት አለን።
የኤርትራ መንግስት የልዑካን ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ እንደምትቀበልና እንደምትተገብር መግለጿን ተከትሎ ነው። የኤርትራ መንግስት የሩካን ቡድን በዛሬው ዕለት በሐዋሳ የሚገኙ የልማት ፕሮጀክቶችን መጎብኘቱን የውጭ ጉዳይ ሚኒስቴር አስታውቋል። እስካሁን ወደ ዋናው ውይይት ስለመገባቱ ግን የተገለጸ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታተላችሁም ትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው እናልፈው። በአሶሳ ከተማ በዛሬው ዕለት በተከሰተው ከፍተኛ ግጭት የአራት ሰው ህይወት ማለፉን ነዋሪዎች ሲናገሩ፣ ብሔራዊ የቴሌቪዥን ጣቢያው የአንድ ሰው ህይወት መጥፋቱን ዘግቧል። በተጨማሪም ቁጥራቸው ያልታወቁ ሰዎች መቁሰላቸውንም ነዋሪዎች ገልጸዋል። ዛሬ በነባር ብሔረሰብና በስብጥር በሚኖሩ ብሔረሰቦች መካከል በተፈጠረው ግጭት የክልሉ ፖሊስ በአንድ ወገን ሆኖ ጥይት ተኩሶብናል ብለዋል። የክልሉ መንግስት ከፌዴራል የመጡ የጸጥታ አካላትና የሀገር ሽማግሌዎች ጋር እየተነጋገርን ነው ብለዋል። ጽዮን ግርማ ዝርዝር አላት።
በቤንሻንጉል ጉምዝ ዋና ከተማ አሶሳ ውስጥ ነባር በመባል የሚታወቁት ብሔረሰብ አባላትን ጨምሮ የተለያዩ ኢትዮጵያውያን በስብጥር የሚኖሩባት ከተማ እንደሆነች ነዋሪዎቹ ይናገራሉ። ዛሬ በከተማው የተፈጠረውን ሁኔታ አስመልክቶ ያነጋገርናቸው ነዋሪዎች እንደሚሉት ቅዳሜ ዕለት በክልሉ ማኦኮሞ ወረዳ ቶንጎ ከተማ ጠቅላይ ሚኒስትር አብይ አህመድን ደግፈው ሰላማዊ ሰልፍ የወጡ ሰዎች ተደበደቡ በሚል መነሻ የተፈጠረው ግጭት በአምባሲ ወደ ተባለች ሌላ ከተማ ተዛምቷል። በእነዚህ ቀናት ውስጥ ነባር ብሔረሰብ ከተባሉት መካከል በቡድን ሆነው ከተማ ውስጥ ብጥብጥ ማስነሳታቸውንና በስብጥር የሚኖሩ የተለያዩ ብሔረሰብ አባላት ላይ ከከተማው ውጡልን በሚል ግድያ፣ ድብደባና ንብረት መውደም ተፈጽሟል ይላሉ። የክልሉ መንግስት ኃላፊዎችና የጸጥታ አካላት ነዋሪዎቹ ከቤት እንዳይወጡ ከማሳሰብ ውጪ ምንም አልተደረገልንም ያሉ ነዋሪዎች በዛሬው ዕለት በብዛት ሆነው ዱላ በመያዝ ወደ ከተማው አደባባይ ወጥተው እንደነበር ስማቸው እንዳይገለጽ የጠየቁ አንድ የከተማው ነዋሪ ለአሜሪካ ድምጽ ተናግረዋል።
ዛሬ ደግሞ የከተማው ነዋሪ የሆኑ ሌላው ብሔረሰብ አንድነት ሆኖ ይህን ነገር የሚያስቆምልን ከሌል ብሎ ሰልፍ ወጥተዋል። ያላቸውን ነገር ይዘው ሴት ወንድ ሳይል ወጣት ሳይል ሽማግሌ ሳይል ነው የወጣው። አብዛኞቹ ወጣቶች ናቸው። ትንሽ ከተረጋጋ በኋላ ሙሉ በሙሉ ግማሽ ከተማውን ወጣት ነው ዱላ በጀራ የያዘውን መሳሪያ ይዞ ሲንቀሳቀስ የነበረው። እናንተያ ሰራዊት ደግሞ ግማሽ ከተማውን ተቆጣጥሮ ያረጋጋ ነበር ወደ እነሱ መንደር እንዳይገባ። በዚህ ምክንያት ከተማ ውስጥ ከፍተኛ ብጥብጥና ተኩስ ነበር። ተኩሱ በጣም ኃይለኛ ነው። ከጠዋት ጀምሮ እስከዚህ ሰዓት ድረስ ይተኮስ ነበር። አሁን ገና ከአንድ 30 ደቂቃ በፊት ነው የተረጋጋው። እንግዲህ ሁላችንም በስጋት ቤት ውስጥ ተደብቀን ያለ ነው። መከላከያም ኃይል አለ፣ የፌደራል ፖሊስም አለ። የልዩ ኃይል ፖሊስም አለ፣ የሞቱ ሰዎችም አሉ፣ አካል ጉዳት የደረሰባቸውም አሉ። መለየት አንችልም።
እኚህ ነዋሪ ከሰላሳ ደቂቃ በፊት ነው የተረጋጋው ሲሉ እኔ ያነጋገርኳቸው ከምሽቱ 12 ሰዓት በኢትዮጵያ አቆጣጠር ሲሆን አሁን ከተማው በመከላከያ ሰራዊት ተረጋግቷል ይላሉ። ሌላ ስሙን መግለጽ ያልፈለገ ነዋሪ ጥቃቱ በከተማው ውስጥ ባለነው የተለያየ ብሔር አባላት ወይም የተለያዩ የብሔረሰብ አካላት ላይ ነው ስላሉ ራሳችንን ለመከላከል ወጥተን ነበር ይላል።
ፖሊሶች ናቸው እያጠቁን ያሉት። አሁን በጣም እነሱ እኛን አሁን ህብረተሰቡ አይደለም እዚህ ጋር ፖሊሶች ናቸው። እኔ በአይኔ ሰው ሲገደል አይቻለሁ። ያው ቁመን አልኩኛ እዚ አካባቢ ላይ አደባባይ ላይ ብትር ብትር ይዘናል። እኛ ደግሞ ምንም ነገር እኛ መሳሪያ ምንም ነገር አንጠቀም። መሳሪያን ሲጀመር እኛ ምንም የለንም። እኛ ሰው ደግሞ በጣም አድርጎ እንትን የሚጎዳው ብትር ብቻ ነው የያዝነው። እነሱ ደግሞ ክላሽ ይዘዋል።
ነዋሪዎቹ እስካሁን የአራት ሰው ህይወት አልፏል፣ ብዙ የቆሰሉ ሰዎች አሉ፣ በአምቡላንስም ሲወሰድ አይተናል ብለዋል። የብሔራዊ የቴሌቪዥን ጣቢያው የአንድ ሰው ህይወት ማለፉን ዘግቧል። መጀመሪያ ላይ ያነጋገርናቸው ነዋሪ እንዲህ ያለ ዘግናኝ ግጭት ከዚህ ቀደም በከተማው ተከስቶ አያውቅም ነበር ይላሉ።
በጣም ስብጥር ያለው ከአሁን በፊት እንደዚህ አይነት ግጭት ተደርጎበት የማይታወቅ በጭራሽ። እንዲያውም በኢትዮጵያ ሁሉ ቦታዎች ላይ እንደዚህ አይነት ግጭቶች በነበሩበት ጊዜ ይሄ ሰላማዊ በጣም ተስማምቶ ተግባብቶ አብሮ የሚኖር ህዝብ ነበር። ግን ከቅርብ ጊዜ ወዲህ እንደተፈጠረባትም በጣም ጥቂት በሆኑ ወጣቶች እንደዚህ አይነት እንቅስቃሴ ተጀመረ። ሰው ፈርቶ ወደ ቤቱ ገባ። ግጭቱ እንዳይባባስም ፖሊስ የከተማውን ነዋሪ ከቤት እንዳይወጣ ይከለክል ነበር። ያም ሆኖ ግን አንዳንድ ጉዳቶች ደርሷል። በዚህ የተነሳ ነው ዛሬ ሰው አምርሮ የወጣው።
በዚህ ጉዳይ ላይ ምላሽ ለማግኘት ወደ ቤንሻንጉል ክልል ፕሬዚዳንት አሻድሌ ሀሰን የእጅ ስልክ ላይ ደውለን ነበር፣ ስልካቸው አይነሳም። የከተማው አስተዳደር ኃላፊም የእጅ ስልክ ላይ ደውለን ነበር፣ የእሳቸውም አይነሳም። ስልካቸውን ሊያነሱልን ስላልቻሉ በቢሮ ስልክ ደውለን ነበር፣ አንድ ሰው አገኘን። እሳቸው ስሜን አትጥቀሱ፣ መልሱ ግን ይኸው ነው አሉን።
የሀገር ሽማግሌዎች እየተጠቀም በማረጋጋት ስራ ላይ ነው እየተሰራ ያለው አሁን መከላከያም የክልሉ ጸጥታ ኃይልም ተረጋግቶ ለማረጋጋት ስራ እየተሰራ ነው ያለው። ይሄ እንዳይስፋፋ አሁን የሀገር ሽማግሌዎች በየቦታ እየተንቀሳቀሱ እየሰሩ ነው። የፌደራል አካላትም ገብተዋል። አሁን ችግሩ ይቀረፋል የሚል እምነት ነው ያለን። ያየሁትም ነገር ይሄ ነው።
ያነጋገርናቸው የከተማው ነዋሪ በበኩላቸው ግጭቱ አስቸኳይ መፍትሄ ያስፈልጋል፣ መፍትሄውም የፌዴራል መንግስት ጣልቃ ሊገባበት ይገባል ይላሉ።
የከተማ ነዋሪ መፍትሄ አስተዳደር አለ፣ የክልሉ ዋና ከተማ ነው አሶሳ ማለት፣ የከተማ አስተዳደር አለ፣ ብዙ ሽማግሌዎች ያገራሉ፣ ከበርታም ወገን ከሌላውም ብሄር እነዚህ ሰዎች ተውጧቶ ማክረው እነዚህ ወጣቶች መምከር ማስመከርና ግጭቱን ማርገብ ሲገባ ምንም የሚደረግ እንቅስቃሴ የሚታይ የለም። እንግዲህ ውስጥ እሱን የሚሰሩትን ነገር አናውቅም። ህዝብ ግን ሰብስቦ ህዝብን ለማረጋጋት ህዝቡም ሽማግሌዎችን ሰብስቦ ይህ ስራ መሰራት የነበረበት የመጀመሪያ ቀን ጀምሮ ነው። እስከ ዛሬ ድረስ ቆይቶ ይሄ ነገር እየተባባሰ እንዴት ማድረግ የአስተዳደሩ ድክመት ይመስለኛል። እንግዲህ ያው አንዳንድ ዛሬ ጠዋት ላይ በጥቂት ስርዓት አልበኛ ወጣቶች እንዲህ ግጭት ተነስቷል እና ተረጋጉ የሚል በማይክሮፎን ያውጁ ነበር ከተማ ውስጥ ጠዋት ላይ። ከዚያ በኋላ ደግሞ ቀጥሎ ያለውን ነገር ከአሁን ሰዓት ድረስ ምንም ነገር ለህዝቡ የሚታወቅ ነገር የለም። ለህዝቡ የሚነገር ነገርም የለም። ተረጋጉ፣ ይሄ ሆኗል፣ እንደዚህ ሆኗል ተብሎ ለህዝቡ የሚገለጽ ማንኛውም አይነት ነገር ስለሌለ እንግዲህ አሁን ለጊዜው ጸጥታው ከሰላሳ ደቂቃ በፊት ከነበረው የተሻለ ነው።
በቤንሻንጉል ጉምዝ ማኦ ኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ለጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ የወጡ ነዋሪዎች በክልሉ ፖሊስ ታጣቂዎች በተተኮሰ ጥይት የሁለት ሰው ህይወት በማለፉንና 40 ሰዎች መቁሰላቸውን በትላንትናው ዕለት ነዋሪዎችንና የአጎራባች ወረዳ ፖሊስ ኃላፊዎችን ጠቅሰን መዘገባችን ይታወሳል። የክልሉ ፖሊስ ሁኔታውን ማስተባበሉም በዘገባችን ውስጥ ተካቷል። ይህን ተከትሎም ሰኞ ዕለት በአምባሲ በተባለች ከተማ ተመሳሳይ ጥቃት መፈጸሙን መዘገባችን ይታወሳል። የአሶሳው ግጭት ከነዚህ ከተሞች የቀጠለ ነው ብለዋል ነዋሪዎች።
ወደሚቀጥለው ዘገባችን ነው የምናልፈው። ኢትዮጵያና ዩናይትድ ስቴትስ የምጣኔ ሀብት ግንኙነታቸውን ለማጠናከር አዳዲስ ስምምነቶች ፈረሙ። 60 አሜሪካዊ የንግድ ድርጅቶችን ወኪሎች መርተው በኢትዮጵያ የስራ ጉብኝት ያደረጉት የዩናይትድ ስቴትስ የንግድ መስሪያ ቤት ምክትል ሚኒስቴር ጊልበርት ካፕላን ከኢትዮጵያ የገንዘብ ሚኒስቴር፣ አዲስ የተሾሙት የብሔራዊ ባንክ ገዢ ከኢትዮጵያ አየር መንገድ ስራ አስኪያጅ እና ከውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር ተወያይተዋል። ሄኖክ ሰማስጌር ዝርዝሩን ይዟል።
የኢትዮጵያ አየር መንገድ ከአሜሪካዊው የኃይል ቴክኖሎጂ ኩባንያ ጀነራል ኤሌክትሪክ ወይም ጂኢ ጋር 444 ሚሊዮን የአሜሪካን ዶላርስ የሚያወጡ 12 የአውሮፕላን ሞተሮችን እንደዚሁም ደግሞ የ473.5 ሚሊዮን የአሜሪካን ዶላርስ የ10 ዓመት የጥገና አገልግሎት ከአሜሪካዊው ኩባንያ እንደሚገዛ ተገልጿል። የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ጊልበርት ካፕላን ከኢትዮጵያ አየር መንገድ ሥራ አስፈጻሚ አቶ ተወልደ ገብረ ማርያም ጋር በፈረሟቸው ስምምነቶች መሠረት በርካታ የአሜሪካዊ የአውሮፕላን ቴክኖሎጂ ተቋማትና ሥራዎችን ወደ ኢትዮጵያ ለማምጣት ስምምነት ተደርሷል። ከጂኢ ጋር ከተደረሰው ስምምነት በተጨማሪ ሃንዌል የተባለው አሜሪካዊ ኩባንያ የ10.2 ሚሊዮን ዶላርስ የቦሌ አየር ማረፊያ ማስፋፊያ ፕሮጀክትና ተጨማሪ የ7.2 ሚሊዮን የአሜሪካን ዶላርስ ተለዋጭ የኃይል ማመንጫ ለመገንባት ተስማምቷል። ሳብሪ ኩባንያ ከዩናይትድ ስቴትስ መንግሥት በተገኘ ድጋፍና ትብብር የሶፍትዌር ቴክኖሎጂ መፍትሄዎችና ሥልጠናዎችን ለመስጠት የ21.2 ሚሊዮን ዶላርስ ብድር ይዞ ወደ ሥራ እንደሚገባም ተገልጿል። የኢትዮጵያ አየር መንገድ ከዩናይትድ ስቴትስ የንግድ መስሪያ ቤት ጋር ታላቅ አጋርነት ያለው ድርጅት ነው ያሉት የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ጊልበርት ካፕላን ከዚህ ቀደም የኢትዮጵያ አየር መንገድ ከቦይንግ ኩባንያ ጋር ያለውን ደንበኝነት አውስተው አሁን ደግሞ ከጂኢ ጀነራል ኤሌክትሪክ ጋር ወደ 1 ቢሊዮን ዶላርስ የሚጠጋ ስምምነት መፈረሙ የሁለቱን ሀገሮች ግንኙነት መሻሻል ይጠቁማል ብለዋል። የኢትዮጵያ መንግስት የግል ዘርፉን ተሳትፎ ለማስፋት የወሰደውን ውሳኔ የዩናይትድ ስቴትስ የንግድ ኩባንያዎች ተጠቅመው በሁለቱ ሀገሮች የንግድና ኢንቨስትመንት ግንኙነቶችን ለማጠናከር እንደሚሰሩ ተስፋቸውን ምክትል ሚኒስትሩ ጨምረው ገልጸዋል። የዩናይትድ ስቴትስ ፕሬዚዳንት በአሜሪካና በአፍሪካ የንግድ ግንኙነቶችን እንዲያስፋፋ የሰየሙት ቡድንም በአዲስ አበባ ጉብኝቱ ተሳትፏል። የኢትዮጵያ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ በሁለቱ ሀገሮች በፖለቲካውና ዲፕሎማሲው መስክ ያለው ጠንካራ ግንኙነት በኢኮኖሚው መስክ በተለይ ሊሰፋ እንደሚገባ መናገራቸውን በፌስቡክ ገጹ አስታውቋል። የኩባንያዎቹ ወደ ኢትዮጵያ መምጣት የባለሀብቶችን የመተማመን መንፈስ ያሳድጋል ያሉት ዶክተር ወርቅነህ ጥቅስ በኢትዮጵያ የልማት ጥረት ላይ አስተዋጽኦቻችሁን በትምህርትና ስልጠናም እንደዚሁ ልምዳችሁን እንፈልጋለን ብለዋል። ከኢትዮጵያ የገንዘብ ሚኒስቴር አብርሃም ተከስተ ጋር የተነጋገሩት የዩናይትድ ስቴትሱ ባለስልጣን በተለይ በውጭ ምንዛሬ አጠቃቀምና አገዛዝ ሂደት ላይ ግልጽ የገበያ ስርዓት እንዲኖር አቅም ለመገንባት ከአዲስ አበባ ጋር አብረው ለመስራት ያላቸውን ፍላጎት ገልጸዋል። አዲስ ከተሾሙት የብሔራዊ ባንክ ገዢ ይናገር ደሴ ጋር ተገናኝተው በገንዘብና የገንዘብ ተቋማት ለውጦች ዙሪያ መክረዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ በግንቦት ወር ውስጥ የተላለፈውን በኢትዮጵያ የሚሰሩ የውጭ ኩባንያዎች ወደ ሀገር ውስጥ የሚያስገቧቸውን ዕቃዎችና ምርቶች ለማስገባት ከብሔራዊ ባንክ የውጭ ምንዛሬ መጠየቅ ወይም መግዛት እንደማያስፈልጋቸው የተላለፈው ውሳኔ በአሜሪካዊው የንግድ ሚኒስትር ተቀባይነትና ድጋፍ አግኝቷል ብሏል። በዚህ የዩናይትድ ስቴትስ የንግድ ልዑካን ቡድን የኢትዮጵያ ጉብኝት ወቅት ወደ 1 ቢሊዮን ዶላርስ የሚጠጋ የኢንቨስትመንት ስምምነት ላይ መደረሱን መግለጫዎቹ ጠቁመዋል።
የጋቢና ቪኦኤ ዝግጅታችን ይቀጥላል። አሁን ደግሞ ወደ የመን ይሆናል የምናመራው። የዓለም አቀፍ ድርጅት የሰብአዊ ድርጅቶች በየመን ለተቸገሩ ሰዎች እርዳታ ለማድረስ የሚያስችል በር እንዲከፍቱ የሚያስገድዱ የተመጠኑ ማዕቀቦች በሁለቱ በተዋጊ ኃይሎች ላይ እንዲጣል ጥሪ አቅርበዋል። የተለያዩ የሀገራት ዲፕሎማቶችም እንደዚሁ ዛሬ ረቡዕ በፓሪስ በየመን ጉዳይ በተመለከተ ስብሰባ ተቀምጠዋል ትለናለች ዘጋቢያችን ሊሳ ብራያንት ከፓሪስ። ይህን ዘገባ ተንተርሳ ደግሞ መስታወት አራጋው ኢትዮጵያውያኑ በየመን የሚኖሩ ኢትዮጵያውያን በምን አይነት ሁኔታ ላይ ያሉ የሚሉ ጥያቄዎችን ጠይቃለች።
የፈረንሳዩን ፕሬዝዳንት ኢማኑኤል ማርኮንን ጨምሮ በሳውዲ አረቢያና በፈረንሳይ የመንግስት ባለስልጣናት መሪነት የየመን ጉዳይ አሳሳቢነቱን በግልጽ ተነጋግረውበታል። ጉዳዩ በቅርበት የሚመለከታቸው ባለስልጣናትም በዝግ በር ውይይቱን ቀጥለዋል። የእርዳታ ድርጅቶች በየመን የሰብአዊ እርዳታ ለሚያስፈልጋቸው በመቶ ሺዎች ለሚቆጠሩ ሰዎች ለማድረስ አዳጋች መሆኑ እንዳሳሰባቸው በተደጋጋሚ በመግለጽም ላይ ይገኛሉ። ራሻ ማዊህ የዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ተመራማሪ ናቸው።
We have documented as Amnesty so the Saudi Arabia led coalition have continued to impose the restrictions.
መሰረታዊ ቁሳቁሶች ወደ የመን እንዳይገቡ ሳውዲ አረቢያ ማዕቀብ ስታደርግ እንደነበር የሚያረጋግጥ መረጃ አምነስቲ ይዟል። በሌላ ወገን ደግሞ ሁቲ አማጽያን በተደጋጋሚ ወደ የመን ሰብአዊ እርዳታ በጊዜው እንዳይገባ አድርገዋል።
ፈረንሳይና ዩናይትድ ስቴትስ በሳውዲ አረቢያ ለሚመራው የባህረ ሰላጤው ሀገሮች ጥምር ኃይል ድጋፍ ይሰጣሉ። የፈረንሳይ መንግስት ለሳውዲ አረቢያና ለተባበሩት የአረብ ኤምሬትስ የምታቀርበው የጦር መሳሪያ ሽያጭ በተመለከተ ትችት እየገጠማት ይገኛል። የተባበሩት መንግስታትና ሌሎች የሰብአዊ መብት ድርጅቶች የባህረ ሰላጤው ሀገሮች የሚመሩት ወታደራዊ ዘመቻ በርካታ ሰላማዊ ዜጎችን የሚጎዳ እንደሆነ በመግለጽ አውግዘውታል። ጥምረቱ ይህንን ሁኔታ አጥብቆ ያስተባብላል። ሞዋቲ እንደሚሉት የሰብአዊ መብት ተሟጋቹ ቡድን አምነስቲና የሰብአዊ እርዳታ ላይ የሚሰሩ ዓለም አቀፍ ድርጅቶች ጦርነቱን የሚያካሂዱት ሁለቱም ተዋጊዎች ዓለም አቀፉን ሕግ መጣሳቸውን ማሳሰብ እንደሚገባና በሁለቱም ተዋጊዎች ላይ የተመጠኑ ማዕቀቦች መጣል እንደሚያስፈልግ ይናገራሉ።
We are calling on France as an ally to the
ፈረንሳይ ለሳውዲ አረቢያ የጦር መሳሪያ አቅራቢ እንደመሆኗ መጠን ሳውዲ አረቢያን ዓለም አቀፉን ሰብአዊ መብት ማክበር እንደሚገባት ጫና ማድረግ እንደሚኖርባት ልናሳስብ እንወዳለን።
እንደ አውሮፓውያን አቆጣጠር ከ2007 ዓ.ም ጀምሮ በየመን በስደት እንደኖረ ይናገራል። ለተሻለ ስራ ሁዴዳም ለሁለት ዓመታት ኖሯል። እሱና ሌሎች 10 ኢትዮጵያውያን ስደተኞች ከሁዴዳ ጦርነቱን ሸሽተው ወደ ሳና መጥተዋል። ስሙ እንዳይገለጽ ታይቆናል።
መንገዱ ትርፍ ነበር። ገና በአየርፖርቱ አካባቢ ሁዴዳ አየርፖርት አካባቢ ነበር ስብሰባው። የአውሮፕላን ድብደባ እና እነሱ የሚዋጉ ከኛ ራቅ ያለ ነው። ሰምተን ነው የወጣነው።
አሁን ጦርነቱ እያለ በሁዴዳ በኩል የሚገባት ስደተኛ ነበር? አንተ እስከነበርክበት ጊዜ ድረስ
የለም ስደተኛ። አሁን የመጣ ኢንፎርሜሽን ምናምን የለም። ስደተኛ በጀልባ ምናምን በሁዴዳ ምግቡት የሉም። አሁን ቀርተዋል። በአደም በኩል ነው ምግቡት። በሰዓቱ አድርጎ የሶማሊያ መንገድ የምክላ የምትባል ጠረፍ ነው የሚወርዱት። የጦርነት ትንሽ የለውም። ጦርነት ያው ጦርነት ነው። አይሮፕላን አለ ድብደባ እዛ የምንኖሩት ነዋሪዎች ቤት ያላቸው ሀብት ያላቸው ምናምን ራሳቸውን ያዘጋጁ ወደ ሰንዓ ምናምን መግባት ጀመሩ። የሀገሩ ሰው የሀገሩ ዜግነት ያላቸው ብዙ አሉ። አሁን ግን ብሎ የተጋቡት ምናምን ትንሽ ኤርትራያኖችም አሉ የተዋለዱ ማለት ነው። ወደዚህ ወደ ሰንዓ ገብተዋል። አሁን
በየመን ከሶስት ዓመታት በላይ የዘለቀው ይህ ጦርነት በሺዎች ለሚቆጠሩ ሰዎች ሕይወት ማለፍ ምክንያት ሆኗል። በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያቸው የመፈናቀላቸው ምክንያትም ነው። በርካቶች በረሃብ እንግልት ላይ ይገኛሉ። የሰብአዊ እርዳታ ድርጅቶች በሁዴዳ ጦርነቱ በዚሁ ከቀጠለ ማንኛውንም እርዳታ ለሰላማዊ ዜጎች ለማድረስ አዳጋች እንደሚሆን በመግለጽ ላይ ይገኛሉ። እንግዲህ የዛሬው
ሰላም መልካም ምሽት እንላችኋለን። አስተያየቶቻችን ፌስቡክ አት ቪኦኤ አማሪክ ላይ አድርሱን።
ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሄኖክ ሰማግዘናን ሰላም ሰላም እያለን እንሰናበታችሁ። መልካም ምሽት።
Sunin Radio Ni Sagale Amerikat.